ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሰኔ 17 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሰኔ 17 ቀን 569 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ውሸት ሽታው መጥፎ ባለቤቱ ጅላንፎ በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሐተታ በቅድሚያ እናሰማለን። በማስከተልም በግንቦት ወር 2009 ዓመተ ምህረት በፍኖተ ዴሞክራሲ ተላልፈው የነበሩ ሁለት ሐተታዎችን በተከታታይ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ማክሰኞ ሰኔ 15 ቀን በትግራይ ከመቀሌ ከተማ 25 ኪሎ ሜትር ርቀት ላይ በሚገኘው ቶቶጋ በተባለ ቦታ ላይ በአየር ኃይል የተፈጸመ የተባለው የቦምብ ድብደባ አነጋጋሪ ሆኗል። የአሜሪካ መንግስትና የአውሮፓ ህብረት በንጹሃን ዜጎች ላይ የተፈጸመውን ጥቃት አውግዘው ሁኔታው ተጣርቶ ጥፋተኞች ለፍርድ እንዲቀርቡ ጠይቀዋል። በጥቃቱ የተጎዱ ሰዎችም ወደ ሐኪም ቤት ለመሄድ ጥረት የሚደረግበት ወቅት ወታደሩ መከልከሉን አውግዘው አገዛዙ በአስቸኳይ ህክምና የሚያገኝበት መንገድ እንዲያመቻች ጠይቀዋል። አገዛዙ የወያኔ ቡድን ታጣቂ ኃይል እንጂ ሰላማዊ ሰዎች አልገደልኩም ሲል ክሱን ክደዋል። የዋጋ ንረት አሳሳቢ ደረጃ መድረሱን ተነገረ። በዚህ ወር የወጣው ማዕከላዊ ስታቲስቲክስ ኤጀንሲ ሪፖርት እንደሚያመለክተው የምግብ ቁሳቁሶች የዋጋ ንረት በ22.6 ከመቶ የጨመረ ሲሆን ምግብ ነክ ያልሆኑ እቃዎች የዋጋ ንረት ደግሞ በ6.5 ከመቶ ጨምረዋል። ባለፉት 12 ወራት የዋጋ ንረት ተከታታይ ጭማሪ ማሳየቱ በአገሪቱ የኢኮኖሚ ቀውስ ያስከትላል የሚል ስጋት ማጫሩ ታውቋል። የምግብ ዋጋ በተለይም የእህል፣ የዘይት፣ የስጋ፣ የቅቤ፣ የቅመማቅመምና የቡና ዋጋዎች በከፍተኛ ደረጃ የጨመሩ በመሆናቸው የወር ደመወዛቸው ወይም የወር ገቢያቸው ባለበት ከመርገጥ በስተቀር ያልጨመረ ዜጎች መኖር በማይችሉበት ደረጃ ላይ ደርሰዋል። ዋጋቸው የናረ በመሄድ ላይ ያሉት የቤት ክራይ፣ የትራንስፖርት አገልግሎትና ለመኖር አስፈላጊ የሆኑ ሸቀጦች ዋጋ ሲጨምር ከእጅ ወደ አፍ ነዋሪው ወደ መንገድ አዳሪነት እንዳይገፋም ያሰጋል ተብሏል። የዋጋ ንረቱ በዋናው ከተማ በአዲስ አበባ ብቻ ሳይሆን በተለያዩ የሀገሪቱ ክፍሎችም ተከስቶ እንደሚገኝ የተለያዩ መረጃዎች አሉ። በአንዳንድ ቦታዎች የምግብ ዋጋቸው በተወሰኑ ወራት ብቻ ከእጥፍ በላይ የጨመሩ መሆናቸው ሲገልጽ፣ በሌሎች ቦታዎች ቁሳቁሶቹ እስከናካቴው ከገበያ የጠፉ መሆኑ ታውቋል። የእቃዎቹ ዋጋ ንረት የብር የመግዛት ዋጋ እየቀነሰው ስለሚሄድ ወትሮውንም ደካማ የሆነው ኢኮኖሚ ከፍተኛ ቀውስ ውስጥ ሊገባ እንደሚችል ባለሙያዎች ያላቸው ስጋት ገልጸዋል። በሐረር ክፍለ ሀገር የግብር ስጋ የበሉ ዜጎች ምንነቱ ባልታወቀ አዲስ የወረሽኝ በሽታ መያዛቸው ታወቀ። በወረሽኙ የተያዙ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱ እስካሁን ወደ 200 የሚጠጉ የኦሮሞና የሶማሌ ተወላጆች በበሽታው ተይዘዋል ተብሏል። የግመሉ ስጋ የተመገቡ ሰዎች የተቅማጥ፣ የትኩሳትና የማስመለስ ህመም የሚሰማቸው ሲሆን የበሽታው አይነት ምን እንደሆነ እስካሁን አልታወቀም ተብሏል። የዓለም የጤና ድርጅት በሽታውን ምንነት ለማጣራት ከታመሙ ሰዎችና ከግመሎቹ ላይ ለምርመራ የሚሆን ናሙና መውሰዱንም አስታውቋል። በአለፈው ሳምንት ውስጥ የሱዳን ባለስልጣኖች በአባይ ግድብ ጉዳይ ከኢትዮጵያ ጋር ከፊት ስምምነት ለማድረግ መዘጋጀታቸው መግለጻቸው የሚታወቅ ሲሆን ይህ የሱዳን እርምጃ የግብጽ ባለስልጣኖችን ያስከፋ መሆኑ እየተነገረ ነው። በተለያዩ የግብጽ ሚዲያዎች የወጡና የግብጽን ባለስልጣኖች አመለካከት የሚያንጸባርቁ ዘገባዎች ሱዳን የከፊል ስምምነቱን በማድረግ ለአጭር ጊዜ ልትጠቀም ብትችልም ከረጅሙ አንጻር ግብጽንም ሱዳንንም ችግር ውስጥ እንደሚወድቁ ገልጿል። የከፊል ስምምነቱ ሐሳብ ከዚህ በፊት በአፍሪካ ህብረት የቀረበ ሐሳብ እንደሆነና በአሜሪካ፣ በአውሮፓ ህብረትና በተባበሩት መንግስታት ድርጅት የተደገፈ እንደነበር የሚገልጹ የሚዲያው ዘገባዎች የከፊል ስምምነቱ በግብጽና በሱዳን ላይ ከፍተኛ አደጋ ያስከትላል ብለዋል። ኢትዮጵያ ይህንን ስምምነት ከፈረመች የግድቡንም ሆነ የአባይ ውሃን አጠቃቀም የሚመለከተውን ሰፋ ያለው ስምምነት ለመፈረም የሚያስገድዳት ነገር ስለማይኖር የከፊል ስምምነቱ መውሰድ አለበት በማለት የግብጽ ባለስልጣኖች በሱዳን ላይ ጫና ለማሳደር እየጣሩ መሆናቸው ታውቋል። አድማጮቻችን፣ የለሱሪያ ዜና ዝለ ተጠነቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ለብር የሚታገል አድርባይ ልክስክስ ያን ትውልድ አውግዝ ዝም ብሎ ይቀመጥ በጭራሽ አይጠብቅ። ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረውም ያፋል ለመውቀስ ትውልዱን ለማውገዝ። ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ። የነበረው ያለ ያልነበረን ታጣል የዛን ትውልድ ታሪክ ይፍቃል ይልቃል። በህዝብ ልጆች ደም እጅጉን ዘፍዝፎ ያፓን ወቅሳል የሰፋው ጫማ የወያኔ ቀፎ። አይ ዘመን አይ ጊዜ ሁሉን ኩራዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደ ልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ ያወግዛል ነጻነት ላይ ያገኝ። የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለክፉ አበር ያልነበረ አውራ ትውልዱን አያርክስ ይህ የኢሰፓው ጫማ የወያኔ ውሎች ያልነበረ አውራ ፍጹም አይናገር በደም የወረዛ የዳቢሎሱም ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረም ያፓን ለመውቀስ ትውልዱን ለማውገዝ። ያልነበር አውራ በጭራሽ አይተንፍስ ካልታገሉ በቀር አይዛጋም።
የሐሙስ ሰኔ 17 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ውሸት ሽታው መጥፎ ባለቤቱ ጅላንፎ ታዋቂ አይሮፕላናችን ወደ የትም በሮ ቦምባል ጣለም ጣለ ብለው የሚከሱት የተሳካ ምርጫ መካሄዱን ለመሸፈን ያወሩት ነው። ታዋቂ አይሮፕላናችን በደንብ አልሞ ተኳይ ስለሆነ ሽብርተኞችን አጠቃ እንጂ ገበያል ደበደበም። ሽብርተኞቹ የሲቪል ልብስ ለብሰው ሲንቀሳቀሱ ነው የተመቱት እንጂ ሌላ የለም። ወዘተ ወዘተ በትግራይ ቦምብ ገበያተኞች ላይ ዘንቦ በርካታ ሰዎችን ገደለ አቆሰለ የተባለው ገና ስላልቆየ ሌሎች ድንግርግሮችን ውሸቶችን ገና መስማት እድል አላገኘንም። ወደ መቀሌ ሆስፒታል የተወሰዱት በርካታ ቆስለኞች አቆን የተናገሩ በመሆኑ የኮሎኔሉ ሸፍት ተራጣቃ ሆኗል። በስህተት ባልፈለግነው ቦታ ቦምብ ጥለን ሰው ጎድተናል። ለሟች ቤተሰብና ለቆሰሉት እንክሳለን ይቅርታም እንጠይቃለን ቢባል ምን ነበረበት? የኩሩ ህዝብ መንግስት ነን ብለው ነጋጠባ በውሸት ሲቀሉና ሲግማሙ የሚያዋርዱት ራሳቸውን መሆኑን መረዳት ምን አቃታቸው? ሁኔታው ግን ዘረኛው አገዛዝ ወያኔን አወደምኩ ያለው ራሱ ውሸት መሆኑን ያመለክታል። ሻቢያ ትግራይ አልገባም ሲባል እንደነበረው ውሸት በስቶ ተንዛዝቶ አገዛዙ የሚናገረውን የማያምነው ሰው በስቷል። ኮሎኔሉም የቀጣፊ ቀጣፊ ለፍላፊ አሳፋሪ እየተባለም ነው። የትላንቱ ሙሴ ሙሶሎኒ የዛሬ ለመባል ብዙ አመት አላስፈለገውም። ለገዛ ህዝቡ የሚዋሽና ተፋቱን የሚደብቅ አገዛዝ ሆነ መንግስት ከስልጣን መወገድ ያለበት ነው። ወያኔ እንደ ምሳሌ ቢወሰድ ዋሽቶ ቀጥፎ ይባስ ብሎ የራሱን ውሸታምኖ ራሱን ለከፋው ድቀት ዳርጓል። ነርማን ኮሆን የሰለጠነና በጦርነት የበሰለ ጦር አለውና ማንንም አይነቀንቀውም ብለው የቀጠፉለትን አምኖ በመስራቅ አፍሪካ እኔን የሚነቀንቅ ጦር ገና አልተከሰተም በሚል እብሪት ታጅሎ ሲወራጭ ፈረንጆቹ አልሰለጠነም ያሉት የአማራ ልዩ ኃይልና ሚሊሻ ባጭር ጊዜ ድባቅ መጥቶታል። ስራው እንዳይጠናቀቅ ኮሎኔሉ ሻጥሮ ዛሬ ወያኔ ቢንፈራገጥም አንጋፋ መሪዎቹን አስገድሎ አዋርዶና አሳስሮ በደመነፍስ አለው ሊል እየቃጣ መሆኑን ሁሉም ያውቃል። ጌታቸው ረዳ ግን መዋሸቱን አላቆመም። በባዕድ አገር ያሉትም ግልገል ወያኔዎች አሁንም መቀባጠራቸውን አላቆሙም። ውሸት እንደ አደንዛዥ እጽ ይለመዳል። ጅላንፎና ነፈዝ አድርጎም ለትዝብት ይዳርጋል። ኮሎኔሉ ለስልጣን ካበቁት ጀምሮ ሲዋሽ ሲቀደድ መኮሰስ ሳይሆን እየደለበ በትጋት ቀጥሏል። በማያውቀው ሁሉ ሊቅ ነኝ ብሎ አለሐፍረት እየቀደደ ጥራዝ ነጠቅነቱ ብዙም ሳይቆይ ተጋልጧል። አምባገነን ለመሆን ፍላጎቱ ግን ሙሉ ለሙሉ መደበቅ ባለመቻሉ እኔ ላሻግራችሁ ትንግርታለኝ ከማለት መቆጠብ አልቻለም። በተጨምባጭም አስተማሪ ያለውን ዘረኛ ለማ መገርሳን ወደ ጎን ከማድረግ አልተቆጠበም። ለማም አሜሪካኖች ዋሽንግተን ጠርተው ኮሎኔሉን አትንካ ብለው ድጎማና ዛቻ ዘል ማስጠንቀቂያ ከሰጡት ጊዜ ጀምሮ አንገቱን ደፍቶ አለ። ለጥቆም ባለውለታዬ ያለውን የቄሮ አዛዥ ዘረጦ ባለመንጫ ለእስር ዳርጎታል። ኮሎኔሉ መዘርጋት ያበዛል። አገዛዙ የተመሰረተው በውሸት ላይ ነው። የአይጥ ምስክሩ ድንቢጥ እንዲሉ ያውም በናይጄሪያው አባሳንጆ የተመራ ታዛቢ ቡድን ምንም መጭበርበር ያልታየበት ምርጫ ተካሂዷል ሲል መስክሮልኛል ቢልም ምርጫው ብዙሃኑን ከቶ ያላሳተፈ ወያኔያዊ ምርጫ መሆኑን መደበቅ አልቻሉም። በርጩማ አይነፍ ገንም ብለው ያደሩለትን ሳይቀር ባዶ ማስቀረቱ የነጻ ምርጫ መረጃ ሳይሆን ህዝብ የጠላቸውን ከወዲሁ ክዶ እንዳራገፋቸው የሚያሳይ ነው። ከሺህብለት አንድነት የተባለውን እነሱም መሰሎቻቸውም የሰሙት አይመስሉም። ሆኖም ህዝብ አንቀሮ ለተፋቸው መንቻካዎች እንድናዝላቸው መቼም አይተበቀም። የኮሎኔሉና አገዛዙ ውልዶችና ምንጣፎች የሆኑ በተቃዋሚ ስም ቦታ እንዲይዙ በህዝብ ማል እንደባብ እየተሳቡ የዘረኞቹን ግብ እንዲያሟሉ ሴራው በመቀጠል ላይ መሆኑን ህዝብ አውቆ እየተሰናዳ ካለው ፍጅት ራሱን ሊከላከል መዘጋጀት አለበት። የምርጫው በፊት ኢትዮጵያና ከምርጫው በኋላ በመትከሰተው ኢትዮጵያ የሚመጣው አገዛዝ ምንም ለውጥ የሚያሳዩ አይሆንምና ባጉል ምኞት ለውጥ ለሚጠብቁት ያለን ምክር አትደናገሩ። ለውጥ ዘበት ነው። ህዝብ አትደናገሩ። ተደራጅቶ መታገሉ የግድ ነው የሚል ነው። ያገዛዙ ጠረን ዛሬም ነገም ፋሽስታዊና ዘረኛ ነው። ዘረኝነትን አንግሰው ህሊናን እንዲቀብሩ ለቆረጡ ግን ማለትም ለባንዶችና ግፋንግሶች የሊባኖስ ተራራ ሽቶ ቢሸታቸው የሚገርመን አይሆንም። በጋራ ትግላችን የገለማውን ዘረኝነት ግን ብለን እናስወግደው። በትግላችን ኢትዮጵያዊነት አቸናፊ ይሁን። አባይን በጭልፋ ዝብርቅርቅ ፖለቲካ በግንቦት ወር 2009 ዓመተ ምህረት የተላለፈ ከኢትዮጵያ ህዝብ ፊት ተደቅኖ ያለው ግዳጅ የቀበሌ ተወካይ ምርጫ ሳይሆን አገራችንን ኢትዮጵያን ከጥፋት የማዳኑ ተልእኮ ነው። ከባድና ታሪካዊ ግዳጅ ነው። ይህ ተልእኮ እንዳይሟላ የአገር ውስጥም ሆነ የባዕድ ጠላቶች ታጥቀው ተሰማርተዋል። በአገር ውስጥ ደረጃ ዋናው ጠላት ወያኔ ነው። ስምሪቱና መርሃ ግብሩ ኢትዮጵያን ማድቀቅና መገነጣጠል ነውና በዚህ ከይሲ ከሃዲ ስምሪቱ የሚያጅቡት ጠባቦች ጽንፈኞችና ከርሳደሮች ጥቂት አይደሉም። ባዕዳን ደግሞ የኢትዮጵያ ታሪካዊ ጠላቶች ሆነው የባጁት ሲሆኑ ምዕራባውያንም ወያኔን በመጋዣነት ስለያዙት ደግፈውት ቆይተዋል። ኩሩና በመላ ጥቁር ህዝብ አርአያ የሆነችውን ኢትዮጵያ ማዳከምና በጫማቸው ስር ማስገባት የጸና ፍላጎታቸው ነው። አገር ማዳን ግዳጅ የሚሆነው በአገር ላይ ከባድ አደጋ ሲመጣ ነው። ይህ አደጋ የውጭ ወረራ ሲሆን መላእተ ህዝቡን አስተባብሮ መገኘቱ ቀለል ይላል። በሙሶሎኒ ወረራ ጊዜ ባንዳዎች ቢፈሉም አብዛኛው ህዝብ ሳይከፋፈል ጠንቶ በመታገል አገራችንን ከቅኝ ግዛትነት አድኖ በዓለም አድናቆትን አትርፏል። ኢትዮጵያም ነጻ ሆና ቆይታለች። በዚህ መስክ ያለውን ዝብርቅርቅ ደግሞ በሰሞኑ ባረፉት አርበኛ ጃጋማ ኬሎ ቀብርን በተመለከተ የታየው ምስክር ሆኗል። በኢትዮጵያ ታሪካዊና ክብር ሰንደቅ ዓላማ ስር ከወጣትነት ጀምሮ የታገሉትኝ አርበኛ በወያኔ ቡትቶ ጨርቅ የጋዲዎች ባንዲራና በባንዳዎችም ጭምር ታጅበው መቀበራቸው የሚያነጋግር መሆኑ አልቀረም። የህዝብንና የሀገርን ታሪክ መካዱ የገንጣዮችና የባንዳዎች ሲሆን ታሪክን ተንከባክቦ መጠበቅ ደግሞ የሀገር አድኑ ትግል ዋና አካል መሆኑን በሰፊው የምናውቀው ነው። ባርበኛና በባንዳ መሃል ያለውን ልዩነት ሰርዞ ሁሉን ማደባለቅ ዝብርቅርቅን ማስፈን አገርን የሚጎዳ ነው። ስንቱን ወጣት በግፍና በገፍ የገደለንም ታጋይ አገር ወዳድ ብሎ መጥራትና ለመሸኘት መጣረም እንዲሁ የሚያሳፍር ነው። ታሪክን በሐሰት ጎማ ደፍጥጦ ለማጥፋት የሚደረግ ጥረት። ኢትዮጵያ የማንም ቀኝ ገዥ አልነበረችም። የኢትዮጵያ ህዝብ ማንነቱንና አንድነቱንም ያጣው በወያኔ ጊዜ እንጂ ቀደም ብሎ አይደለም። አሁንም ቢሆን ከየትኛውም አቅጣጫ የሚመጡትን ጽንፈኞች እየተቋቋመና ኢትዮጵያ ለዘላለም ትኖር ብሎ በቆራጥነት እየታገለ ነው። ለህዝብ አሁንም ቀዳሚ መጠሪያውና ማንነቱን ገለጭ ኢትዮጵያና ኢትዮጵያዊነት ናቸው። ይህንን መገንዘብና ማክበር ደግሞ ግዴታ ነው። ካልሆነ ሰልፍ ከጸረ ኢትዮጵያ ኃይሎች ጋር ይሆናል። ስሩን የጠላ ራሱን የጠላ ነው። አባይን በጭልፋ እንዲሉ ከመውቀያኑስ የሰፋውን የአገር ታሪክ በጭልፋ ደረጃ ቆንጥሮ አጓጉል ታሪክን ማጠንጠንና ክፍፍልን ማንገስ ሐሰትን ታሪክ ብሎ መጋትና ማጋት አገርን ይጎዳል። የጠባቦችና ጽንፈኞች መዘዝ እዚህ ላይ ነው። ታሪክን አጣመው ያውም በግልቡ ያዩና ያወቁ መስሏቸው ሰበካቸው ኮሶ ሆኖ ህዝብንም ይጎዳል። ወደዱም ጠሉ ህዝብን ይከፋፍላሉ። የኢትዮጵያን የግንባታ ሂደት በተመለከተ በአሁኑ ጊዜ የሚነዛው ውሸትና የሚቆመው የቂም ሐውልት ምስክር ነው። ውዥንብር መስፈኑ ትግልን ወደ ስህተትና ሽንፈት አምርቶታል። በ1966ም በ1983ም በ1997ም በቂ ተመክሮ የተገኘበት ሁኔታ አለ። ጠላትና ወዳጅን መለየቱ ከባድ ሆኖ ጠላት ግቡን ሊመታ የቻለበት ሁኔታ አሁንም ቢሆን ዝብርቅርቁ ደርቶ የአገር ጠላቶች ወዳጅ ተብለው ሲለመኑና ሲሰገድላቸው እያየን ነው። የብልህ ፖለቲካ የጮሌ ታክቲክ እየተባለ ጠላትን ተጠግቶ ጠላትን እንወጋለን ቅዠት ብልጠት መስሎ ይገረገራል። ግብጽ ሻቢያና አሜሪካንን በተመለከተ ያለው ግምትና አቋም እዚህ ላይ መጠቀስ ያለበት ነው። ህዝብ ደሙን እያፈሰሰ ትግሉን ቀጥሎ እያለ የህዝብ ዋና ደጀንና ተጋዳይ ነን ብለው ራሳቸውን ያሞካሹ ቡድኖች ድሃ ተበድሎ ማሩኝ ይላል ቶሎ እንዲሉ ከጠላት ወያኔ ጋር መስመር መተቃቀፍ እንፈልጋለን በሚል ኢትዮጵያን ሲጎዳ የከረመውን አሜሪካን ተማጥነዋል። አፍረት ይባስ ብሎም ክህደት መዘባረቅ። የውጭ ጠላቶቻችንን የማናውቃቸው አይደሉም። ግብጽ ኢትዮጵያን ለማዳከም የተነሳችው ትላንት መዘዘኛው መለስ ግድብ ሊገነባ ነው ብሎ አለበቂ ዝግጅት ሲያባርቅ አይደለም። የሳውዲና የሌሎች ጸረ ኢትዮጵያ እንቅስቃሴ የሰሞን ክስተት አይደለም። ወያኔ ግን የኢትዮጵያ ጠላቶች ወዳጅ በመሆኑ ዓለምን ሊያጠፉ ለተነሱት ሳላፊስቶችና ዋሃቢስቶች አገራችንን ከፍቶላቸዋል። ከካታር ጋር ተቀናጅቶ ሊሰራና በዚያውም ገንዘብ ሊሞሸልቅ ወያኔ እየተንቀሳቀሰ ነው። ወያኔን ተቃወምን ባዮች ደግሞ ከነዚህ አገር ጠላቶች ከግብጽም ጭምር ሊጠቀሙና ኪሳቸውን ሊያደልቡ ይራቦታሉ። በመሆኑም በወያኔ አጋላጭነት የተነሳ ዛሬ ቃታርና ሳውዲ አረቢያ የመንን እያወደሙ ጽንፈኛነትን እያጠናከሩ ከኤርትራ እስከ በርበራ የጦር ሰፈር እያቆሙ ኢትዮጵያን በአጣብቂኝ ውስጥ እየከተቱ ይገኛሉ። የሀገራችን ዲፕሎማሲና የውጭ ግንኙነት በነስዩም መስፍንና ቴዎድሮስ አድሃኖም አይነቶች ዘረኛ መሃይሞች የሚካሄዱንና ኢትዮጵያ ተንከባካቢ አጣ ማዕበል የሚያናውጠው መርከብ ሳይሆን ታንኳ ሆና ትገኛለች። ስንት የዜጋ ህይወት በጠፋባት ሶማሊያ ራሷ ተጽዕኖ ያለው ወያኔ ሳይሆን ሌሎች ናቸው። ደቡብ ሱዳንም ኪሳራ በከንቱ እንዳንል የወያኔ ጀነራሎች የደሃውን ህይወት ገብረው ትርፍን ያገኛሉ። የወሮ በላው የጀነራል ገብሬ ሁኔታ ምሳሌ ነው። ይህንንም መገንዘብና ወዳጅና ጠላትን ጠንቅቆ መለየት ሲገባ በአጉል ተስፋ ወያኔ የኢትዮጵያን ጥቅም ያስቀድማል በሚል
ኢትዮጵያን ያስከብራል በሚል ቅዠት ተይዞ ራስንም አገርንም መጉዳት ተገቢ አይሆንም። ነጋጠባ ለአባይ ግድብ ገንዘብ ወደም ሆነ ተሰንጎ ኪሱን የሚያራቁተው ወገን ሁሉ በዚህ የሚፈረጅ ነው። ከ11 ቢሊዮን ያላነሰ እርዳታ ዶላር የተገባ ከወያኔ ኪስ የኢኮኖሚ እድገት ዓለምን አስደነቀ በተባለበት አገር እንዴት ከ10 ሚሊዮን ህዝብ በላይ ይራባል? እንዴት ድህነቱስ የከፋ ይሆናል? እንዴትስ ህጻናት ለመንገድ አዳሪነት ለዘመናዊ ባርነት ይዳረጋሉ? ወያኔ የከሰረና አገርን ጎጂ እንጂ ቅንጣትም ጠቃሚ ሊሆን የማይችል አረመኔ ቡድን መሆኑ መሳት ኃጢያትም ወንጀልም ነው። ከዚህ ቀደም በሌሎች ጉድለቶች የሚተቹ መሪዎች ያገርን የውጭ ፖለቲካ ግን በሚገባውና አገርን በሚጠቅም መንገድ መምራታቸው የሚካድ አይደለም። ይህን በጥቅሉ ስንልም አገራችንን ከሶቪየት ጉያ ከቶ የነበረውንና ኤርትራን ለግንጠላ ወያኔ ለስልጣን አመሻሽቶ የፈረጠጠውን ቡከን ፋሽስትና መሰሎቹን አይደለም። ወያኔ ኢትዮጵያዊ አይደለምና ያገርን ጥቅም ያስጠብቃል በሚል የሚቃዡ ጥቂቶች ናቸው። የአባይን ግድብ ስራ ያደናቀፈው ግብጽ ሳይሆን የወያኔው ጉቦኛ ጀነራል ክንፈ የሜቴክ ተብየው አላዋቂ ኃላፊ ነው። ኢትዮጵያን የቦጠቦጧትና የጎዷት ቻይናን መሰል ባዕዳን ዘራፊዎች ብቻ ሳይሆኑ ዋናው ወያኔ ነው። ሙስናው፣ የወያኔ ኩባንያው፣ ገንዘብ ማሸሽ ወዘተ ሁሉም ጣታቸውን የሚቀስሩት ወደ ወያኔ ነው። ወያኔ ከራሱ ከጭንቅላቱ በስብሷል የሚለውን ጩኸት ቀምተውን ሊያዘባርቁን ቢጥሩም ሐቁን የሳትን አይደለንም። የአገራችን ዋና ችግርና በሽታ ወያኔ ነው። ወያኔ ተወግዶ ህዝባዊ መንግስት ሲመሰረት ያኔ አገራችን ትድናለች፣ ለችግሮቿ ሁሉ መፍትሄ ታገኛለች። በሁለተኛው የዓለም ጦርነት የተገኘውን ድል በአዳን ሲያከብሩ የኢትዮጵያ አርበኞች ተጋድሎ ግን ተገቢውን ክብርና ዝክር ሳያገኝ በወያኔ ዘመን መታለፉን እንታዘባለን። የወያኔ ሟቹ ቁንጮ የባንዳ የልጅ ልጅ መሆኑ አይረሳም። እነ ስብሐት ነጋም ለሻቢያ እንደሚቆሙ ነግረውናል። 1/3 ምስራቅ ኢትዮጵያ ምዕራብ ሶማሊያ ነው ብለው የፈረሙ መሆናቸውንም መርሳት መዘንጋት አይገባም። አይገባም ብንልም ታሪክን በተጨራመተ ጭልፋ ልክ ጨልፈውና የደርግና የወያኔንም ሐሰት ነፍስ ዘርተውበት አገር ወዳዱን ኢህአፓን ለሶማሊያ ሆነ ለሱዳን አልንበረከክም ብሎ በጽኑ ኢትዮጵያዊነት የተሰነዘረበትን ጥቃት ሁሉ ተቋቁሞ የቆየውን ሊወነጅሉ የሚፍጨረጨሩ የታሪክ ላፒሶችና ጥራዝ ነጠቆች አሁንም አሉ የፖለቲካውን መድረክ የሚዘበራርቁ። ለዚህም ነው ወያኔ ቀውሱ ሲባባስ ቡድኖችን ከማሸን የሚያበዛው የሚያፈላው የሚያወጣው የገንዘብ ልክ እግዚኦ የሚያሰኝ ነው። ከዘረፈው ገንዘብ ለዝርፊያው አጋዥ ከሃዲዎች በተን በተን ያደርግላቸዋል። ከወያኔ ጋር ሊደራደሩ የቋመጡትና ተሰይመው ከነበሩትም አንዳንዶቹ የወያኔ የራሱ ፍልፍሎችና ፍጥሮች መሆናቸውን ታዝበናል። እሱም በስቶ አልተሳካምና አሸጋሽጉ ያፈፋችሁ ምሰሉ ያላቸው የጡት አባታቸው አሜሪካ ወታደራዊ መፍትሄን መፈለግ መጀመሩም እየታየ ነው። የአባይ ፀሐዬ ድንፋታ በዳውላቸው በኃይለ ማርያም ላይ የሳሞራ እብሪትና ስልጣን ቅሚያ የዚሁ ሴራ ጠቋሚዎች ናቸው ተብሏል። ይህ የተባለ ያ እየሰፈነ ያለው ዝብርቅርቅ ጉዳቱ ብዙ መሆኑ ግልጽ ነው። ከየዋሁ አገር ወዳድ ገንዘብ ለመመንተፍ ስንቱ ያፍጦረኛ ጎንደርን ሊይዝ ቀረብኩ እንዳለም እያዳመጥን ነው። ለባዕድ ያደሩ ቀሽብርተኞችም አንገታቸውን ቀና ቀና እያደረጉ ናቸው። ግቡ የህዝብን ትግል መሻጠርና የደገፉ መስሎ ማዳከም ማጥፋት ነው። የአማራውን ህዝብ ኢትዮጵያዊነት በጥያቄ ያስገብተው አማራ አማራ በሚል የተፈለፈሉት ጥላ የማይጥሉ ቡድኖች እውን ለህዝብ ይጠቅማሉ ወይስ ክፍፍልና ጥላቻን አንግሰው ለወያኔ ተጨማሪ እድሜ ይሰጣሉ? ለዚህ መልሱ ከባድና ሚስጥራዊም አይደለም። ገላጋይ ሳይሆኑ ሾተል አቀባዮች የሆኑት እነዚህ ጉዶች ወደዱም ጠሉም አወቁም ይሁን ተዘባርቆባቸው ጥቅማቸው ለወያኔ ነው። ወደ ድል የሚያመራና አያሌ መስዋዕትነትን የጠየቀ ትግል ሊደናቀፍ ይችላል። በየካቲት 66 83 እና 97 አይተነዋል። ጉዳቱ እስከዛሬ እየሸነቆጠን አለ። ይህን ሁሉ መርሳትና መደናገር ለጠላትም ደካማ ሰላባ መሆን ኢትዮጵያን ከጉዳት አድናትም። የጉልበት ግማሽ አፍ ነው ቢባልም ከቃላት ባሻገር ተጨባጭ ትግል መፋፋሙ አማራጭ የለሽ ነው። እየታገለና እየደማ ያለው ህዝብ ጎን መሰለፍና የወዳጅ ሚዛኑ መከራ ነውና መታገል ያስፈልጋል እንጂ ከሩቅ ርቀት ያልታገሉትን ድል ማወጅና ሽብረክ ብሎም ከጠላት ጋር ለመደራደርና ለስልጣን ፍርፋሪ መቋመጡ ምንም ፋይዳ የለውም። ዘረኛውና ሆዳሙ ወያኔ የሚያቀምስ አይደለም። ላማለኝ በሰማይ እስከመቼ የኢትዮጵያ ህዝብ ትግል ያቸንፋል?
አባቶቻችንን ራስ ጨርቅ ለብሰው በባዶ እግራቸው ጋራ ሸንተረሩን በረሃን አቋርጠው ባለመርስ መተየስ ጣሊያኑን አሳደው በጦር በጎራዴ በጋሻ መክተው የናት ኢትዮጵያን ቃል ኪዳን አንግበው በጀግንነት ወርቀው ውድዮትን ከፍለው አስረክበውን ነበር ነፃ ሀገር አወሰው። ግና አሁን በእኛ ጊዜ በሃያኛው ዘመን በጠባብ ዘረኛ በደላላ ምሁራን አገር ስትበተን ቁም ነገር ሳንሰራ እጅና እግር አጥፈን ገደል አፋፍቁማ አድንም ስትለን እረ እንዴት ምን በል ነስ ማይጠሩ ነጨሽ በቱ የህዝብን ድል ሰርቀው ለጠላት ማስረከብ የተካኑበቱ ደግሞም ግንቦት ሰባት የሻቢያው ቱቱላ ሞገደኛ ሳቱ የሳርባጅ ምሁራኑ ዜሮ ደናቁርቱ በባዕር ጌቶቻቸው የተደገሰውን ጮማ እየዋጡ በደስታ ሲያውቃቁ ውስኪ እየተራጩ ከርሳችን ከሞላ ኪሳችን ካበጠ የኛ ዲሞክራሲ እጅ ናት እያሉ እርመህ በላዎቹ ልሸጡ ሲያስማሙን ዝም ብሎ ማየቱ እኮ እንዴት ይሆናል እልቂት ሳይመጣብን እረ መላምቱ ዝምታማ ለበግ ከቶ መሽተመቻ ካራውን ስትሰው የሚምራት መስሏት መቼ ልቦ አዝኖ ህጭ ብሎ ለቀቃት አንገቷን ገዝግዞ ስጋዋን መትሮ ጠሶ እኮ ነው የበላት። እና አሁንም ቢሆን እኛ ሳንመርጣቸው በባዳን ተመርጠው ሲደራደሩብን በህሉናችንና በዕጣ ፈንታችን ሲፈጣጠሙብን አንገታ ቀጥረን ዝም ምብለን ምናየው ልክ እንደ በጊቷ እስክንታረድ ነው። አረ ዘግናለ ባይናችን ያየነ በጀሮ እየሰማን ታሪኳ ተፍቆ አገር ስትበተን እኮ እንዴት ዝም ምን በል? በስልጣኑ ባልጎ ወገንን የሸጠው ይሄ ጉዱ ካሳ በዶላሩ ሰክሮ በመርዝ ስትንፋሱ ተውሳክ እያገሳ ፋሽስቱ ከበደ በኢትዮጵያ ሕዝብ ላይ ጥቃቱን ጨመረ በግዳጅ አዝምቶ ብዙ ሺህ ሰራዊት እንዳላስመተረ ዛሬም እንደገና ያንን የአገር ገንጣይ ወዳጅ ነው እያለ ሻቢያው ሳያስ ልክ እንደፋሽቱ ዝንብም አልገደለ እንደውም ለኢትዮጵያ ባለውለታዋና አዳኛ ነው አለ። እርፍ በሉ እንግዲህ የስብሰባው ግብአት ሲፈተሽ ሚስትሩ ሴራው በግልጽ ታይቷል። ለአገር ብተና ነው አትጠራጠሩ። እረ አገር ያለ፣ እረ ጀግና ያለ፣ እረ አመጽ ያለ እንዲህ ሴራው ሲጦፍ በከርስ አደር ጠላት ሰርግና መልስ ሆኖ ተስካሯን ሊበሏት ካዲ ባንዳዎች ሽር ጉድ እያሉ ካራ ሲስሉባት መተካይልላትን አንድ አገራችንን ጨርሰን ሳናጣት ከዜጎቿ በቀር ሴራውን አክሽፎ ኢትዮጵያን የሚያድን ሌላ ስለሌላት ባይናችን እያየን በጆሮ እየሰማን እረ ችላ እንበላት። ከእንግዲህስ ወዲያ በአንድነቱ ኃይል በኢህአፓ ዙሪያ እንደራጅና እየታገልንላት ይልቅስ ከሞቷ ላንዴና ለሁሌም በቶሎ እናድናት። አዎ እስቲ ባካችሁ ዜጋ ተሰባስበን ከሞቷ እናድናት። የኢትዮጵያ ሕዝብ ያቸንፋል።
የሰከራ ሳንዳ መልጥህ የሚባልበት ወቅት ሩቅ አይደለም።
በግንቦት ወር 2009 ዓመተ ምህረት የተላለፈ
ሁለት ተጻራሪ ወገኖች አይን ላይ ተፋጠው ቆመዋል። ባክፊና ጠፊ ደረጃ ላይ ይገኛሉ። አንደኛው ባልሞት ባይ ተጋዳይነት በመፍጨር ጨላግ የሚገኝ ጸረ ኢትዮጵያ ከይሲ ቡድን ነው። ይህ ቡድን አምሮው የታወከ ህሊናው የተጨነቀ የሚዘው የሚጨብጠውን ያጣ አቅመ ደካማነቱ ከቀን ወደ ቀን እየተፋጠነ በመሄድ ላይ የሚገኝ ተቅበዝባዥ ዘረኛ ስብስብ ነው። ወትሮውንም ቢሆን እዚህ ደረጃ ሊደርስ የቻለው በራሱ ኃይልና ጉልበት ሳይሆን በተጻራሪ በኩል የሚገኘው የኢትዮጵያ ህዝብ ከንዝላልነት ካለመጠንቀቅና ከንቀት ከመጣ ሂሳብ ጉድለት ነበር። የናቁት ፈረስ ጣለ በደንደስ በመሆኑ የተናቀው ስብስብ ይኸው ዛሬ ህዝብና ሀገር እያጠፋ ይገኛል። በመናቁ ምክንያት የበታችነት ስሜት የሚያጠቃው ግለሰብ ወይም ቡድን የመንግስት ስልጣን ከያዘ አምቆ ያቆየውን ቁጭት ለመወጣት ህዝብና ሀገርን ከማጥፋት አይመለስም። የመንግስቱ አለ ማርያምን ማንነትና ድርጊት መገንዘቡ ብቻ በቂ ነው። ስታሊን በሩሲያ፣ ሂትለር በጀርመን፣ ሙሶሎኒ በጣሊያን ምን ጥፋት አጥፍተው ራሳቸውም እንደጠፉ መዘርዘር አስፈልጊ አይደለም። የነኝን ሶስት ተጠቃሽ ግለሰቦች የጀርባ ታሪክ አስተዳደግና የስናምሮ ልከፍት በሚገባ የተገነዘበ አስተዋይ ሰው ሰለስቱ ጸረ ምግባረ ሰናያት እኩያት የጥፋት መልእክተኛ እንደነበሩ መረዳት ይቻላል። ሀገር ለመምራት ቀርቶ የድንኳን ተሸካሚነት ኃላፊነት አይሰጣቸውም። ሀገር ለመምራት ይቅርና ለቤተሰብ ኃላፊነት እንኳን አያጫውቱም። በእኛም ሀገር በቅርቡ መንግስቱ ኃይለ ማርያም የተሰኘ ግለሰብ በወቅቱ ከነበረው ህብረተሰቡ ላይ ቋጥሮት በመጣው ቂም በቀልና ጥላቻ ምሬት ምክንያት ኢትዮጵያና ህዝቧን አጥፍቶ እንደጠፋ የህዝባችን ትኩስ ምሬት እስካሁን አልበረደም። በሁለተኛው ረድፍ ተጻሩ የቆመው መላው ህዝብ ሲሆን ከባላንጣው ጋር እየተፋለመ ይገኛል። ለመብቱ፣ ለሰብአዊ ክብሩ፣ ለአንድነቱና ለሉዓላዊነቱ ሲል አምጾ ይታገላል። እምቅና ተንቀሳቃሽ አቅሙን አስተባብሮ ኃይሉን አዋህዶ አገዛዙን ያርበተብተዋል። ከህዝብ የተነጠለ የተጣላ ከህብረተሰቡን ተንጓሎ የወጣ ስርዓት ልክ ከባህር እንደወጣ አሳ መግቢያ ቀዳዳ ስለሚያጣ የመጨረሻው ተሸናፊ መሆኑ አይቀሬ ነው። አምጾ በተነሳ ህዝብና ተጠልቶ በሚክለፈለፍ የገዢ ቡድን መካከል የሚኖረው የኃይል ሚዛን ተመጣጣኝ ያለመሆኑ ብቻ ሳይሆን ከናካቸው ለንጽጽር የሚቀርብ ሊሆን አይችልም። ካንድ ሰፈር ተወጣጥቶ የመጣ ቡድን የቱን ያህል ጦር መሳሪያ ቢያከማች ዞሮ ዞሮ የህዝቡን ተቃውሞ ተጋትሮ መቆም አይሆንለትም። የኋላ ኋላ መንኮታከቱ አይቀርለትም። በጦር መሳሪያ ክምችት፣ በሰራዊት ብዛት፣ በፕሮፓጋንዳ ማደንቆር የናዚ ጀርመንን ያህል ተሟልቶ ያገኘ ሌላ ኃይል በወቅቱ ብቻ ሳይሆን በታሪክም አልነበረም ቢባል ማጋነን አይሆንም። ግን እንዳልነበር ሆኖ የዶጋመድ ሆኖ ቀርቷል። እፍሲሉ ጭልጥ የሚለው የውያኔ ጉልበትም እንዳልነበረ መሆኑ አይቀርም። የሰከረ አሳ እንዳያመልጥህ ብሎ ህዝብ ሲነሳበት ሙጫ ቀዳዳቱ እንደ ሎጥ ሚስት የተረገመ ሆኖ ያልፋል። ይህንን ክስተት ሁሉ ለማድረግ ግን ጠንካራ ስራና ከባድ መስዋዕትነት ይጠይቃል። እስካሁን ከባድ መስዋዕትነት የሚጠይቀው ተጋድሎ አልተደረገም። እንዲያውም ገና አልተጀመረም ቢባል ተስፋ አስቆራጭ አባባልም አይደለም። ጥራት እንጂ ብዛት ያመረቀው ጥይት አስመዝግቦ አያቅም። የድርጅቶች መተረማመስ ለፖለቲካው ትግል መመሰቃቀል አስተዋጽኦ ያደርግ እንደሆነ እንጂ ለውያኔ መርበትበትን ጫና ያመጣበትም። በሁለንተናዊ መስፈርት ሲለካ ጠንክሮ ያልተገኘ ድርጅት የዝንብ መጠራቀም ወስከምባይ ከፍትም ከሚባልበት ተረት ሊያልፍ አይችልም። ወያኔም ይህን በሚገባ በመረዳቱ ነው የሀገሪቱን ፖለቲካ እንዳሻው ሊያሽከረክር የበቃው። ማንም ተቆጭ ተቆጣጣሪ ገሳጭ ታዛቢ ባልተገኘበት የፖለቲካ መዳሩን በብቸኝነት ይዞ የሀገሪቱን ምጣኔ ሀብትና ማህበራዊ ሜዳውን ሁሉ ይጋልብበታል። ሀገሪቱን በስልት እየተጠቀመ ሲበዘብዛት ተቋሚ ክፍል ግን ስልት የለሽ ትግል መካሄዱን ቀጥሎበታል። ይህ ሁኔታ በማሻማ መልኩ መሰረታዊ የትግል ስልት እስካልተለወጠ ድረስ የኃይል ሚዛኑ በውያኔ እጅ የሚቆይበት ሁኔታ ከፍላል ማለት ነው። ይህ ስለተባለ ግን ዛሬ ወያኔ የህዝቡን አመጽ ለመቋቋም ይችላል ማለት አይደለም። ተርበት ባች የገዢ ቡድን መሆኑም እንዳለ ሆኖ የሰከረ አሳ እንዳያመልጥ ከሚባልበት ደረጃ ላይ ግን አይደለም። የተነቃነቀ ጥርስ ውሎ አድሮ ወላልቆ ሞደቁ የማይቀር ቢሆንም በቡጢ ካልተመታ ተንጠልጥሎ መዋል ማደሩም አይቀርም። የተንጠለጠለው ጥርስ ህዝብን ለመንከስ የሚኖረው ስለት ደካማ ሊሆን ቢችልም ውዝዋዜው ግን ራሱ ወያኔን ማሰቃየቱ አይቀርም። ይኸው በበኩሉ ያገዛዙን እድሜና ጤና ያወከዋል። ኮክታዊ ያገሪቱ ተቀባጭ ሁኔታ አኳያ ሲታይ ተንጠልጥሎ የሚንቀጠቀጠውን ወያኔን ጥርስ አራግፎ ለመጣል የሚችል የህብረት ኃይል ገና አልታየም አልተከሰተም። ይህንን ሀቅ መላው ህዝብ ይጋራዋል። ያ ኃይል እስካልተከሰተ ድረስ ደግሞ የሰከረ አሳ እንዳያመልጥ መባሉ ቀርቶ የበሬ ፍርንጭት ሊወድቅ ይችላል ብላ እንደምትንከራተተው ቀበሮ መተረሻ መሆን ነው። በሰሜኑ ምዕራብ የሚንቀሳቀሰው ህዝባዊ አመጽና በሌሎች ያገሪቱ ክፍሎች የሚታየው ተቃውሞ ጉልበትና አቅም ያገኘ መምጣቱ የተገነዘበው ወያኔ እድሜውን ለማስረዘም የተለያዩ ዘዴዎችን ለመጠቀም ቢሞክርም ይሳካለት አልቻለም። የስድስት ወሮች የጊዜ ገደብ የተባለው አስቸኳይ አዋጅ ፋይዳ ቢስ ስለሆነበት ተጨማሪ ለአራት ወር እንዲቀጥል ሌላ አዋጅ ለማውጣት ተገድዷል። በህዋት ውስጥ ያሉ አመራሮች ውደታቸው ከቀን ወደ ቀን እየተፈረከረከ መሄዱ ግልጽ የሆነ መምጣቱ ያደባባይ ምስጢር ከሆነም ቆይቷል። መጠራጠርና አንዱ ሌላውን መሰለል መከታተልና በሚስጥር መሾካሾክ የሥርዓቱ ግራ መጋባት ምን ደረጃ መድረሱን ገላጭ ነው። መዋቅራቸው ጃርት የበላው ዱባ ከሆነ ሰነባብቷል። ይህ ሁኔታ ጥቂቶች ብዙሃኑን የሚገዙበት እድሜ እያጠረባቸው መምጣቱን አብሳሪ ነው። ምን ጊዜም ቢሆን ለብዙሃን የሚመጣው ብስራት ለህዳጣን መርዶ ነጋሪ ነው። የክስተት እርስ በርሳቸው ካለመተማመን ደረጃ ላይ ስላደረሳቸው ሌላ መውጫ ቀዳዳ ለመሻት ተገድደዋል። ውጥረቱ እየጨመረ በሄደ መጠን ሳይወዱ በግድ የባህሪ ለውጥና አገላለጽ ለማሳየት ከመገደድ ደረጃም ደርሰዋል። የራሳቸውን ፍራት ለህዝብ ማስፈራሪያ የሚጠቅማቸው የመሰላቸው እኛ ከሌለን አገሪቱ ትፈራርሳለች፣ እኛ በከፈልነው መስዋዕትነት ያመጣነው ስልጣንና ሀብት ንብረት ለማንም አሳልፈን አንሰጥም፣ ጋሻ ጃግሪያቸው ቀንድ አብቅሎ የሚወጋቸው ይመስላል። ከድንጋጤያቸው ተነሳ ኃይለማርያም ደሳለኝ ያሳደግና ተቀጋ እኛኑ ልትወጋ በማለት ያስፈራሩታል። የፍራታቸው ማስፈራሪያ ያደረጉት ነው። ፍራሃትን በፍራሃት ማስወገድ ይቻል ይመስል ሌላውን ማስፈራራት የራሳቸውን ስጋትና ፍራት የሚያስወግድላቸው ይመስላቸዋል። ግን እሱ አይሆንም። ፍራትን በፍራት ማስወገድ የሚቻል ቢሆንም ማኖሮ አንበሳ ሳገሳ ጅብ አይነ ምድሩን እየዘራሽሽም ነበር። ጅብ እንደ ሰው ተቆጥሮ እርሱም በበኩሉ የሐያባል ከጅባ ያስጥልም በሚል ተረት ቢተረክለትም አህያይቱን ማስጣሉ ቀርቶ እርሱም ቢሆን ራሱን ማስጣል አይችልም። የቀጣሪ መለዋወጥ የወርክ ፍያ የሚያስጨምር ይመስል በቅርቡ ከስልጣኑ የወረደው የባዕድ ሀገር መሪ ሲሰጣቸው የነበረው መጠነ ሰፊ እርዳታና ድጋፍ በአዲሱ ተሿሚ አስተዳደር የማያገኙት መሆኑ በይፋ እየተነገራቸው ነው። የህዝቡን የትኩረት አቅጣጫ ያስለውጥልናል ብለው በመመኘት ኤርትራን አስመልክቶ አዲስ ፖሊሲ ያውጥተናል እያሉ ይማስናሉ። ነግ ተነጎዲያም ይሆነው አይታወቅም ብለው በመስጋት በትግራይ ክፍለ ሀገር ቁጥሩ ወደ 100 ሺህ የሚሆን የሚሊሻ ጦር መልምሎ ለማሰልጠን እቅድ እንዳላቸው በሰፊው ይናገራል። ይህንን የሚያደርጉት ከሁለት እሳቤዎች በመነሳት ይመስላል። አንደኛውና ዋንኛው መላውን ህዝብ ከመፍራት የተነሳ ሲሆን፣ ሁለተኛው ደግሞ ጉሉ አድሩ ምናልባት መደበኛው ሰራዊታቸው ያምጽብን ይችላል ከሚል ስጋት እንደሆነ በስፋትም ይወራል። ከዚህ በላይ የኋላ ኋላ መገልበጫቸውን ለማሳመር ያረዳም ይሆናል በማለት በማሰብ ጸረ ኢትዮጵያ መሆናቸውን በተግባር ካስመሰከሩ ከሁለት አጎራባች ሀገራት መሪዎች ጋር የኢትዮጵያን ግባተ መሬት ለማመቻቸት በማሴር ላይ እንደሚገኙ ሾልኮ ከሚወጡ መረጃዎች ፍንጮች እየተሰሙ ናቸው። የቀጣሪ መልዋወጥ የወር ክፍያ የሚያስጨምር ይመስል በቅርቡ ከስልጣኑ የወረደው የባዕድ ሀገር መሪ ሲሰጣቸው የነበረው መጠነ ሰፊ እርዳታና ድጋፍ በአዲሱ ተሿሚ አስተዳደር የማያገኙት መሆኑ በይፋ እየተነገራቸው ነው። የህዝቡን የትኩረት አቅጣጫ ያስለውጥልናል ብለው በመመኘት ኤርትራን አስመልክቶ አዲስ ፖሊሲ አውጥተዋል። ነገ ተነጎዲያ የሚሆነው አይታወቅም ብሎ መስጋት በትግራይ ክፍለ ሀገር ቁጥሩ ወደ 100 ሺህ የሚሆን የሚሊሻ ጦር መልምሎ ለማሰልጠን እቅድ እንዳላቸው በሰፊው ይነገራል። ይህን የሚያደርጉት ከሁለት እሳቤዎች በመነሳት ይመስላል። አንደኛውና ዋንኛው መላውን ህዝብ ከመፍራት የተነሳ ሲሆን፣ ሁለተኛው ደግሞ ጉሉ አድሩ ምናልባት መደበኛው ሰራዊታቸው ያምጽብን ይችላል ከሚል ስጋት እንደሆነ በስፋት ይወራል። ከዚህም በላይ የኋላ ኋላ መገልበጫቸውን ለማሳመር ይረዳናል ይሆናል ብለው በማሰብ ጸረ ኢትዮጵያ መሆናቸውን በተግባር ካስመሰከሩ ከሁለት አጎራባች ሀገራት መሪዎች ጋር የኢትዮጵያን ግባተ መሬት ለማመቻቸት በማሴር ላይ እንደሚገኙ ሾልኮ ከሚወጡ መረጃ ፍንጮች እየተሰሙ ነው። ከሻቢያው አለቃና ከሱዳኑ መሪ አልበሽር ጋር ለመሞዳሞድ ላይናታችን እንደሚሉ የቅርብ ተከታታዮች ሹክቱክታቸውን ያስተላልፋሉ። እሳት ከሌለበት ምድጃ ጭስ አይወጣምና በናይሮቢ ከተማ አካባቢ የሚተነፈሰውን ጭምጭምታ ባርምሞ መልከትም ይቻላል። ሱዳን ከቅኝ ግዛት ከወጣችባቸው 60ዎቹ ዓመተ ምህረቶች ጀምሮ ያሉት መሪዎቿ ካለ ኢብራሂም አቡድ በቀር ሌሎች ተፈራራቂ መሪዎች ሁሉ ጸረ ኢትዮጵያ እንደነበሩ የቅርብ ተከታታዮች የመዘገቡት አቅ ነው። ዳሩም ቢሆን ኢትዮጵያን የሚያህል ታላቅ ሀገርና ሰፊ ህዝብ ማስተዳደር የቱን ያህል ከባድ መሆኑን ያልተገነዘበው ወያኔ አሁን ከ27 ዓመታት በኋላም ቢሆን ግራ ተጋብቶ ዛሬ እንደተተኮሰበት ድኩላ ተደናቅጦ ቆሟል። ማጠፊያው አጥሮበት ተባባሪ ለመፈለግ ላይታች እየባከነ ነው። የውስጥ ተቋሙ ፋታል ሰጠን ቢለው እየባከነ መሄዱ ብቻ ሳይሆን የአካባቢ ኃይሎችም ሳይቀሩ ችግር ፈጣሪዎች ሆነዋል። ሁኔታው ወያኔ ሊያሰጋው የሚችል ቢሆንም ጦሱ ግን ለሀገራችን ስትራቴጂያዊ ጉዳት ማስከተሉ አይቀርም። የኢትዮጵያ ሁኔታ በቅርብ ለመከታተል የማይወዝኑት የግብጽ መሪዎች በዳላት ደሴት 30 ሺህ ሰራዊት የሚያሰፍሩበት ጦር ሰፈር ከኢሳያስ አፈወርቅ ተሰጥቷቸዋል። ከዚህም በቀር ግብጾች ከደቡብ ሱዳን መሪዎች ጋር የጋርዮሽ ጦር ስምምነት ውል ተፈራርመዋል። ይህ ስምምነት የጦር መሳሪያ አቅርቦትን፣ የጦርና የጸጥታ ሰራዊት አሰልጥሎ ማስታጠቅን ሁሉም ያጠቃልል ነው። መቼውንም ቢሆን የግብጽ መሪዎች ሀገራችንን በምስራቅ አፍሪካ ብሎም በአፍሪካ ቀንድ አካባቢ መጠንከርን የማይፈልጉ በመሆናቸው ይህንን ቢያደርጉ አያስደንቅም። ቃታርና ሌሎች የአረብ ሀገራት በአሰብ ወደብ የባህር ኃይላቸውን የማስፈር ስምምነት ማግኘታቸው ዞሮ ዞሮ ኢትዮጵያን በመክበብ ለማስጨነቅ የሚያደርጉት ተፈታታኝ ጥቃት ነው። በተለይ ደግሞ ይህ ሁኔታ ዛሬ ኢትዮጵያዊ የሆነ መንግስት ባጣችበት ወቅት መከሰቱ ህዝባችንን ከማሳሰብ አልፎ ሊያስጨንቀው ይችላል። የተባበረ ኃይል የሌላት ሀገር ለማንስ አቤል ልትል ትችላለች? ብትጮህስ ጩኸቷ የቁራ ጩኸት ከመሆን አልፎ ሊሰማው የሚችል ኃይል ይኖራል ተብሎ ይጠበቃልን? በዚህም ተባለ በዚህ የኢትዮጵያ ህዝብ ሀገሩ በየጊዜው ከሚቃጣበት ጥቃት ተከላክሎ ማዳን የሚችለው እርሱ ራሱ ባለቤቱ መሆኑን ያምናል። ይህም በመሆኑ በየጊዜው ሊከፋፍሉት የሚጥሩትን ተንኮል ሁሉ እያከሸፈባቸው ይቆያል። ከዚህ ሁኔታ በመነሳት በመጨረሻ ሰዓት አቸናፊው ድል አድራጊ ራሱ የኢትዮጵያ ህዝብ መሆኑን የሁሉም ዜጋ እምነት ነው። በመሆኑም እግር ወዲያ ወዲያ፣ ልብ ወዲህ ወዲህ፣ እጅ የሚያወጣው እጅን ነው ከእንግዲህ፣ ራስን የሚያድን ራስ ነው ከእንግዲህ ብሎ በመነሳት በጠላቶቹ ላይ አምጾ ተነስቷል። ድሉን ካልተጎናጸፈ አፎቱን ወደ ሰገባው አይመልስም። ኢትዮጵያ የውጭ ጠላቷን ከበባ ከመመከቷ በፊት ግን አስቀድማ የውስጥ ደበኞቿን ለማስወገድ ቅድሚያ ልትሰጥ ይገባታል። ዛሬም እንደ ጥንቱ ራሱን የሚያደነው ራሱ ህዝብ ነው። ጥንትም ነጻነቱን ጠብቆ የቆየው ራሱ ስለነበር ከእንግዲህ ወዲህ ማንንም እርዳታና ፍቃድ አይጠይቅም አይጠብቅም። በሌሎች እርዳታና ፍቃድ የሚመጣ ነጻነት አይኖርም። የኢጣሊያ ወራሪ ጦር ባርበኞች ተጋድሎ ከኢትዮጵያ ተባረሩ ንጉሱ ሲመለሱ አዝማሪዎችና የዜማ ጠንቃኞች እንዲህ ሲሉ ተናግረዋል ይባላል። አሜሪካ አባቱ እንግሊዝናቱ ደጋግፈው አስገቡት ወደ ሀበሻ ቤቱ። ያ ተደጋግፎ የመጣ ነጻነት ከ33 አመታት ቆይታ በኋላ ምን ጥሎ እንደሄደ የ66ቱን ህዝባዊ አመጻ አሳይቷል። በራስ ተጋድሎ የሚመጣ ነጻነት ማንንም ኃይል ገደብ ሊያደርግበትም ሆነ ባፈላማ ሊይዘው ስለማይችል ገደብ የለሽ ዲሞክራሲያዊ ስርዓተ መንግስት መመስረትም ያስችላል። ዲሞክራሲ ከሌለ እርዳታ አይሰጥም ተብሎ ሊታለል አይችልም። ብልህ ህዝብ ሊታለል የሚችለው ምናልባት በህይወቱ ውስጥ አንድ ጊዜ ብቻ ይሆን ይሆናል። ህዝባችን ከእንግዲህ በድጋሚ እንዲታለልም አይጠበቅበትም። ራሷ ኢትዮጵያ እንደ ሀገር የዜጎቿ የትግል ታሪክ ውጤት ነች። ይህ የዜጎቿ የትግል ታሪክ ደግሞ የተጻፈው በጀግኖች አርበኞቿ ደምና አጽም ነው። በዚህ ቀለም የተጻፈ ታሪክ በመሆኑም ተወራራሹ ትውልድ በእጹብ ድንቅነቱ አክብሮ ተንከባክቦ ይጠብቀዋል ይከላከለዋል። የሀገሪቱ ታሪክ የተገነባው በዚህ ጽኑ መሰረት ላይ ስለሆነ ማናቸውም ተዋናዮች አልፎ ሀጅ የስልጣን ጠመኞች ሰለባ ሊሆን ግን አይችልም። ወርቅ ወርቅነቱን ለማስመስከር በሳት እንደሚፈተነ ሁሉ ህዝባችንም ታሪካዊ ሀገሩን በራሱ መስዋዕትነት ያስመሰከረ ህዝብ ነው። ይህ ደግሞ ጠላቶቿን እንደሚሉት የመቶ ዓመት አፈ ታሪክ ሳይሆን ባያሌ ዘመናት የታሪክ ሂደት መዋለ ዜና የተመዘገበ ሀቅ ነው። ወያኔ ኢትዮጵያ ከተቃጣበት የውጭ ጥቃት ሊከላከልላት የሚችል ቡድን አይደለም። ተፈጥሮም ሆነ ባህሪው አይፈቅድለትም። ከጥቂት አመታት በፊት ከግብራበሩ ከሻቢያ ጋር ባደረገው ጦርነት ከ70 ሺህ በላይ ህዝብ ያስፈጀው አሰብን አስመልሳለሁ ብሎ አታልሎ ነበር። አሰብን ማስመለሱ ቀርቶ እንዲያውም የሀገራችን መሬት ባልጀርሱ ስብሰባ ፈርሞ አስረክቦ መጣ። ዛሬም ቢሆን ጠላቶቿን ዙሪያ ከበባ ሊያድንም አይችልም። በሁኔታው ግን ግርግር ፈጥሮ አሁን ከደረሰበት ጭንቀት ለመተንፈስ የሚያስችለውን የፕሮፖጋንዳ አክሮባት ለመፍጠር እድል ያገኛል። ከስትራቴጂያዊ ሸሪኮቹ ከሱዳን ከሻቢያ ጋር የነፍስ ማቆያ ጭምብል ሊያጠልቅ የሚያስችለውን እድል አገኛለሁ ብሎ ይመኛል። በአሁኑ ወቅት ኢትዮጵያ ባለቤት የሌላት ሀገር በመሆኗ ዳር ድንበሯንና ለዋላዊነቷን የሚያስከብርላት ኃይል አለመኖሩን የተገነዘቡት አጎራባች ሀገራት በዘለቄታ መልኩ ኢትዮጵያን እየጎዱ የየግል ጥቅማቸውን ለማስጠበቅ አመች ጊዜ አልንቷል። መላው ዓለም የየራሱ የግል ችግር ስላለው በርሱ ችግር ላይ ከመተኮር አልፎ ተርፎ ስለኛይቱ ምስኪን ሀገር ያስባል ተብሎም አይጠበቅም። የሶሪያን፣ የየመንን፣ የኢራቅን፣ የሰሜን ኮሪያንና የአፍጋኒስታንን ሁኔታ ያጤኗል። ይግንዛቤ በእይታው ከተገባ ያገራችን ተቀባጭ ሁኔታዎች ከጊዜ ወደ ጊዜ እየተባባሱና ከቁጥጥርም ውጪም እየሄዱ ናቸው። አንደኛ መሰረታዊ የሥርዓት ለውጥ ካልመጣ ስር የሰደዱ የሀገራችን ችግሮች ሊፈቱ አይችሉም። ሁለተኛ ስር ነቀል ለውጥ እንዲመጣ የሚያስችሉ ሁኔታዎች ከቁጥጥር ውጪ የሆኑ በመባባስ ላይ ናቸው። እየተባባሱ መምጣታቸው ዳግማዊ የካቲት 1966 አብዮት ውን ማድረጋቸው አይቀርም። ሶስተኛ ገዢው መደብ እንደድሮው እንደልቡ መግዛት ከማይችልበት ደረጃ ደርሷል። አራተኛ የኢትዮጵያ ህዝብም አሜን ብሎ ለመገዛት ሳይሆን አሻፈረኝ አልገዛም በማለት አምጾ ተነስቶ ወያኔን በማስጨነቅ ላይ ይገኛል። አምስተኛ የዓለም አቀፍና የአካባቢ ሁኔታዎችም ከንቅፋትነት ወደ አመችነት በመለወጥ ላይ ናቸው። ስድስተኛ ከኬንያ በስተቀር በኢትዮጵያ ዙሪያ የተኮለኮሉ ሀገሮች የወያኔ ችግር ፈጣሪዎች ከመሆን አላረፉ። ዞሮ ዞሮ ግን የሀገራችን ስትራቴጂያዊ ባላንጣዎች ከመሆንም አይቆጠቡም። ሰባተኛ ተቋሚዎችን ቅስም ሰብሮ ትግሉን ለማኮላሸት ወያኔ ቁጥር ስፍር የሌለውን ህዝብ ይገድላል፣ ያስራል፣ ያሰድዳል። ስምንተኛ የኑሮ ውድነቱ አንገፍጋፊነቱን ቀጥሏል። ዜጎችን በሀገራቸው ሆነው ከሚሰቃዩ ይልቅ ስደትን የመጀመሪያ ምርጫቸው አድርገው በእልፍ አላፍ ከሀገር እየሸሹ በመሰደድ ላይ ናቸው። ዘጠነኛ የነኚህ ሁሉ ድምር ውጤት ምን ሊያስከትል ይችላል? ወያኔ ከሁለት ምርጫዎች አንዱን እንዲመርጥ ይገደዳል። ሃ ለራሱ ሲል ከኢትዮጵያ ህዝብ ጋር የሚታረቀበት ሁኔታ በማመቻቸት ለሽግግር ሂደት ራሱን ማዘጋጀት፣ ለ ያዳቆ ነጋኔን ሳቀስ አይተውም እንደተባለው በህዝባዊ አመጽ መደምሰስ የመጨረሻ እድሉ ይሆናል። አስረኛ የመጨረሻው አቸናፊ ህዝባዊ አመጽ ስለሚሆን መላው ኢትዮጵያ ህዝብ የተከረ አሳ እንዳመልጥ ብሎ በመነሳት ወያኔ ከርሰ መቃብር የሀገሩን ህልውና አስከብሮ ዲሞክራሲያዊ ስርዓተ መንግስት መስርቶ ወደ ልማት ያተኩራል። ኢትዮጵያም ለዘላለም መኖር ትቀጥላለች። ኢትዮጵያ ለዘላለም ትኑር።
ገና ዛሬ ዞረች ያገሬ መሬት ሙሴን እንደሚባል አንድ ፈረንሳይ ከብሮ ሲኖርታለ አዲስ አበባ ላይ ወዳጅ ሆኖትን አለቃ መክፈልት ጠርቷቸው ከቤቱ እንዲመጡለት ሙሴን እንደው ምንም ነጋዴ ቢሆን ያውቀው ነበርና መሬት መዞሯን ጨዋታውን እንዲህ በማለት ጀመረ። ስለ መሬትና ስላለም ነበር ያበሻሊ ካውንት ብትሉ ካልፋለች እኛ ደግሞ ብንል የለም ትዞራለች። መዞርና ማለት ሁለቱን ቃላት መንቀሳቀስ ነው የሚያስታውቁት። በአውሮፓችን ያውቃል ሀሁ ሚል ተማሪ ምድር ዓለም ሆኗን እንዲያወቁም ቀሪ ይህ የሰሙት ነገር ውሸት ነው እነት ምን ይመስሎታል አለቃ መፈልት? እንዲህ አለ ጥበብ እንዲህ አለ ምስጢር ረቂቅ ላይምሮ ለልብም ስውር መቼ ይገለጣል እንዲህ በደረቁ ከወንበር ተነሱ ይህን ብለው ሊቁ ኮኛ ከና ሻምፓኝ ቢራና ቤርሙት አንቼ ኮርቼና ዊስኪና ሽጉጥ እኔ ሁሉ ቀርበው የዛሬ ሳምንት ሁለታችን ሆነን ዘፈን ካንድ ቤት በፌዝ በጨዋታ ያለ ክርክር እንጨርሰዋለን ይህን ነገር። መልካም ነው አለቃ ደግ አስበዋል አይዘንጉ ታደራ የሰጡኝን ቃል ሁለታ እንግዲህ አሁን እንዳልኝ እዚህ ቤት ድረስ እንድንገናኝ ይህን ተባብለው ቀጠሮ አድርገው አለቃ ዘገሙ ወደ ቤታቸው። አለቃ መክፈልትም እንደቀጠሯቸው ከሙሴን እንዶ ቤት ሁድ በጧት መጥተው ከሙሴን እንዶ ጋር ተሰላለሙና ካንዲስ ክፍል ገብተው ሲጋፈዙና ግልምጥ አረዙ። አለቃ መክፈልት እንደማለት ሁሉ የት አለ ወዴት ነው ያለው ያ ሁሉ ያልቆ ታረቄ? ሙሴን እንዶም ገብቶ ሲቀጣ ንቄ ብሎ ወዲያውኑ ልብ ብሎ ወጥቶ ወዲያውኑ መጣጠርሙሱን አንጋጥቶ ያን ያመጣው ሁሉ ጠረጴዛ ላይ ተሰልፎ መልኩ ነበር እንደምባይ ከእንግዲህ ወዲህ ክቡር ሙሴን እንዶ የቆየውን ስራት በአገሬ ተለምዶ ክቡርነቱን ነግሮት ዘንድ ክብሮን ለጠይቅ ሙሉ ፈቃድ ሲያበላ ሲያጠጣ በአገራችን ሰው ከዚያው መጀመሪያ ራሱ ቀምሶ ነው። እንደኔ እንደኔማ ይሻላል በጣም ነገሩ ቆይቶ መጠጡ ይቀድም። እንግዲህ ሙሴ ሆይ ባገሩ ስርዓት አንዳንድ መለኪያ ከዚህ ሁሉ አይነት እየቀዱ ይስጡኝ ግን በፊት ራሶ ከሚሰጡኝ ሁሉ መጥመት አለበው። ይህንን ተናግረው ሊቆ ሲጨርሱ የሚያስተላክለው ሌላ ነበር እሱ እንደምንም ብዬ ሊቀ መስፈልትን ባሳምን ባተረዳ ዓለም መዞሯን ስራዬ ረስታም ከሞትኩም በኋላ ይልቅስ እንዳልኝ መለኪያ ይልምላ። እንደዚህ ነበር የመጠጡን ማግድ ከዚያ ሁሉ ጠሙስ አንስተው ብቻ አንድ መለኪያ የጠጡለትና በጉሽ ጥቅጥቅ አድርገው የወጡትና ይህንን መልሰው ከዚያው ከቦታው ይጋቡ ነበር ወደ ሌላኛው። ከእያንዳንዱ ጠርሙስ ሁለት መለኪያ ያረቀው አይነት ነበር ወደ 20 ሲያነሱለት ጊዜ ያንዱ ሰው ድርሻው ሊትር ሊትር ሊሆን ምንም አልቀረው። ይህን ያህልማ አረቄ ካበዙ ይጠረጠራሉ የተክሮ መጠን በዙ። ወደ ውጭ መውጣት ሊቁን አምሯቸው ይሄዱ ቢነሱ ከወንበራቸው ቀለፋቸውና ያዙት በትር ወንበራቸው ከላይ እሳቸው ተስር ፈረንጁም አየና ሊደግፍ ሲሮጥ እሱንም አዝሮ አረገው ፍርስ። ቆይተው ነቁና አለቃው ትኩር ብለው ቢያዩት ያንን ሰማይና ምድር እንደወትሮው ሳይሆን ቢዞርባቸው ነጩን ቀሰቀሱት ጮኸው ተጣርተው ሙሴ ሞንዶ ፈረንጁም ሲነቃ ከእንቅልፉ ተናዶ አሉት የመልከቷት ልብ አድርገው ይዋት ገና ዛሬ ዞረች ያገሬ መሬት።